ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቅርሶችን ከጥፋት ለማዳን የባለድርሻ አካላት ውይይት እንዲደረግ ተጠየቀ። መሰንበቻውን እያነጋገረ ያለውና አዲስ አበባ ከተማ በሚገኘው በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላህ ሕንፃ እንዲፈርስ መደረጉን አስመልክቶ የተጠናከረ ዘገባ ይመለከተዋል። የሰዓቱን የዓለም ዜና ተከትሎ የሚቀርበው ቅንብር የምሽቱን ሰፋ ያለ ጊዜ ይዛል። ስኬታማ ልጆችን የማሳደግ ሚስጥር፣ ወላጆች ልጆችን በማሳደግ ሂደት የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ የልጆቻቸው የእድገት ደረጃም እንዲዘጋጁ የሚረዳ ሐሳብ አዲስ አበባ በተካሄደ ሥልጠና ተወስቷል። በዚህ ላይ ያተኮረ ቅንብርም ይዘናል። በእንግዱ ወልዴ እየተዘጋጀ የሚቀርበው የቅዳሜ ምሽት አዝናኛችሁ የሙዚቃ ቃናም ለምሽቱ ከተመራረጡ ምርጥ ምርጥ ዜማዎች ጋር ይጠብቃችኋል። ሰላም ጤና ስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ጥር 4 2016 ዓ.ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራሙ አቀናባሪ ንጉሡ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
እንደምናመሻችኋል አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ሐሙስ አመሻሽ ላይ በተደረገ የመጀመሪያ ዙር የአየር ድብደባ የደረሰው ጉዳት አጥጋቢ እንዳልሆነ ባለሥልጣናት መናገራቸውን ተከትሎ ዩናይትድ ስቴትስ የመን ውስጥ በሁቲ ኢላማዎች ላይ ዛሬ ማለዳ ሌላ ዙር ጥቃት ፈጽማለች። የዩናይትድ ስቴትስ ማዕከላዊ እዝ ተጨማሪውን ጥቃት ዩኤስኤስ ካርኒ ከተባለው እየተመራ ሚሳይሎችን ከሚያወድመው መርከብ በባህር መጓጓዣ ፍሰቱ ላይ ቀጣይነት ያለው ስጋት ደቅኗል ባለው የቅኝት ጣቢያ ላይ በርካታ የጥቃት ሚሳይሎችን መተኮሱን አስታውቋል። የሆኑ ጥቃት የተፈጸመው የዩናይትድ ስቴትስና የእንግሊዝ ጦር በየመን የሁቲ ይዞታዎች ላይ በርካታ ጥቃቶችን በፈጸሙ ማግስት ነው። ጥቃቶቹ በሁቲዎቹ ለተፈጸሙ ሳምንታትን ያስቆጠሩ የባህር መጓጓዣን ያስተጓጉሉና በቀይ ባህርና የኤደን ባህረ ሰላጤ ላይ እያለፉ የነበሩ መርከቦችን ላወደሙ ጥቃቶች አጸፋ መሆኑ ተነግሯል። የሁቲ ታጣቂዎች አርብ ረፋድ ላይ ጸረ መርከብ ባለስቲክ ሚሳይል ማስወንጨፋቸውን የዩናይትድ ስቴትስ ወታደራዊ ባለስልጣናት አረጋግጠዋል። በጥቃቱ ምንም አይነት መርከብ አልተመታም። የዩናይትድ ስቴትስና የብሪታንያ ባለስልጣናት ባለፈው ሐሙስ መገባደጃ ላይ የተጀመሩትና አሁን ላይ ሁለት የጥቃት ማዕበሎች ተብሎ የተገለጹት የመጀመሪያ ዙር ጥቃቶች ስኬታማ እንደሚሆኑ ያላቸውን ተስፋ በትናንትናው ዕለት ገልጸዋል። የዩናይትድ ስቴትስ የመከላከያ ባለስልጣን አርብ ለቪኦኤ እንደተናገሩት የመጀመሪያ ግምገማ ሐሙስ መገባደጃ ላይ የተካሄደው የመጀመሪያ ዙር የጥቃት ማዕበል የሁቲዎችን ተጨማሪ ጥቃት የመክፈት አቅም መዳከሙን እንዳሳየ ተናግረዋል። በፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች በሚል የተከሰሰችው እስራኤል በጋዛ በማካሄድ ላይ ያለችው ጦርነት ሕግን የተከተለ ሕዝቦቿን ከጥቃት የመከላከል እርምጃ መሆኑንና በዘር ማጥፋት ወንጀል ጥፋተኛ የሆኑት የሐማስ ተዋጊዎች መሆናቸውን በመጥቀስ በተባበሩት መንግስታት ድርጅት ከፍተኛ ፍርድ ቤት ተከራክራለች። በደቡብ አፍሪካ የቀረበባትን ክስ ግብዝነት ስትል የጠራቸው እስራኤል ክሱ በዓለም አቀፉ የጦር ፍርድ ቤት ፊት ከቀረቡትና ግልብጥብጡ የወጣ ዓለምን ከሚያንጸባርቁ ክሶች መካከል አንዱ መሆኑን ተናግራለች። እስራኤላውያን መሪዎች በጋዛ የተደረጉ የአየርና የምድር ጥቃቶች በአውሮፓውያኑ ጥቅምት 7 በእስራኤል ማህበረሰቦች ላይ ታጣቂዎች ወረራ በመፈጸም 1200 ሰዎችን ገድለው ወደ 250 የሚጠጉ ሰዎችን ላገቱበት የሐማስ ጥቃት የተሰጠ ህጋዊ ምላሽ ነው በማለት ይሟገታሉ። የእስራኤል ህግ አማካሪ የሆኑት ታል ቤከር ዘሄግ በሚገኘው በታዳሚዎች በተሞላው የሰላም ቤተ መንግስት የሚል መጠሪያ ባለው ችሎት ፊት ተገኝተው ሀገራቸው ባልጀመረችውና ባልፈለገችው ጦርነት ውስጥ እንደምትገኝ ተናግረዋል። አሁን ባለው ሁኔታ በእስራኤል ላይ የዘር ማጥፋት ወንጀል ከቀረበበት ክስ የበለጠ ሐሰትና ክፋት ሊኖር አይችልም ሲሉ ያከሉት አማካሪው በጦርነቱ ወቅት በሰላማዊ ሰዎች ላይ የሚደርሱ አሰቃቂ ክስተቶች ይህን ክስ ለመመስረት በቂ አለመሆናቸውን ሊያስረዱ ጥረዋል። አርብ ከሰዓት በኋላ ጀርመን በእስራኤል ላይ የዘር ማጥፋት ወንጀል ክስ ለመክፈት ምንም ማስረጃ የለም በማለት በእስራኤል ስም በሂደት ውስጥ ጣልቃ መግባት እንደምትፈልግ ተናግራለች። በፍርድ ቤቱ ሕግ መሰረት ጀርመን በጉዳዩ ላይ የጣልቃ ገብነት መግለጫ ካቀረበች እስራኤልን ወክላ ሕጋዊ ክርክር ማድረግ ትችላለች። የደቡብ አፍሪካ ጠበቆች የ2.3 ሚሊዮን ፍልስጤማውያን መኖሪያ በሆነውና በከበባ ስር በሚገኘው የባህር ዳርቻ ግዛት የእስራኤል ወታደራዊ እንቅስቃሴ በአስቸኳይ እንዲቆም ፍርድ ቤቱ ትዕዛዝ እንዲሰጥ ሐሙስ ዕለት ጠይቀዋል። በዚህ ጥያቄ ላይ ውሳኔ ለመስጠት ሳምንታት ሊወስድ ይችላል። ሙሉ ጉዳዩን ለማየት ለዓመታት ሊቆይ በሚችለው የፍርድ ሂደት እስራኤል ማናቸውንም አይነት የፍርድ ቤት ትዕዛዞችን ስለመቀበሏ ግልጽ አይደለም። የቀድሞው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለኒውዮርክ ታይምስ እና ለሶስት የምርመራ ጋዜጠኞች $400,000 የሚጠጋ የሕግ ክርክር ወጪ እንዲከፍሉ በትናንትናው ዕለት በፍርድ ቤት ታዘዋል። ትራምፕ በአውሮፓውያኑ 2018 ዓ.ም ስለ ቤተሰባቸውና የግብር ማህደራቸው የፑሊትዘር ሽልማት አሸናፊ የሆነ ዘገባ በሰሩት ጋዜጠኞች ላይ የከፈቱት ክስ አለመስመሩን ተከትሎ ነው የአሁኑ ትዕዛዝ የተላለፈባቸው። ጋዜጣው እንዲሁም ሱዛን ክሬግ፣ ዴቪድ ባርስቶው እና ራስል ቦይትነር የተባሉት ጋዜጠኞች በግንቦት ወር ከክሱ ውጭ ሆነዋል። ትራምፕ ከቀሩት የወንድማቸው ልጅ ሜሪ ትራምፕ የግብር ማህደራቸውን ለጋዜጠኞች በመስጠታቸው የቀደመ ስምምነትን ጥሰዋል በሚል የከፈቱት ክስ ሂደት ግን ሳይቋረጥ ቀጥሏል። የኒውዮርክ ዳኛ ሮበርት ሪድ የጉዳዩን ውስብስብነት ታሳቢ በማድረግና በሌሎችም ምክንያቶች ዶናልድ ትራምፕ ለታይምስ ጠበቆችና ለጋዜጠኞች በድምሩ $392,638 የሕግ ሂደት ወጪ እንዲከፍሉ መገደዳቸው ምክንያታዊ ነው ብለዋል። የኒውዮርክ ታይምስ የዜናው ታሪክ ቃል አቀባይ ዳንኤል ሮድስ ውሳኔው በቅርቡ መሻሻያ የተደረገለት ተቺዎችን ዝም ለማሰኘት የተነደፉ መሠረተ ቢስ ክሶችን የሚከላከለው የኒውዮርክ ሕግ የፕሬስ ነጻነትን ለማስከበር የላቀ ኃይል እንዳለው ማሳያ እንደሆነ ተናግረዋል። መሰል ክሶች በእንግሊዝኛው አስጥሮተ ቃል ስላፕስ ይባላሉ። ሕዝባዊ ተሳትፎን ገርጋሪ ስልታዊ ክሶች እንደማለት ነው። በስተመጨረሻም ስፖርት። አፍሪካውያን የእግር ኳስ ስፖርት አፍቃሪዎች በጉጉት የሚጠብቁት የአፍሪካ ሀገራት ዋንጫ በእንግሊዝኛ ምጻሩ አፍኮን በዛሬው ዕለት ከጥቂት ሰዓታት በኋላ ይጀምራል። የዘንድሮ አዘጋጅ ሀገር ኮትዲቯር ስትሆን የመክፈቻው ዝግጅት በአላሳን ዋተራ ስታዲየም ይደረጋል ተብሎ ይጠብቃል። አዘጋጇ ኮትዲቯር ከጊኒቢሳው ጋር ታደርገውን ጨዋታ ለመመልከት የቀረቡ ትኬቶች ተሽጠው ያለቁ ሲሆን የመክፈቻው ጨዋታ በዓለም ላይ በሚገኙ 170 ሀገራት እንደሚተላለፍ አሰናጁ አካል በኦፊሳላዊ ድረገጹ ላይ አስታውቋል። ለ34ኛ ጊዜ በሚደረገው የአፍሪካ እግር ኳስ ፈርጦች የሚገናኙበት የስፖርት አውድማ ላይ 24 ሀገራት ዋንጫውን ለመሳም ይፋለማሉ። ኮትዲቯር ከዚህ ቀደም በአውሮፓውያኑ 1984 ዓ.ም የአፍሪካ ዋንጫን ማዘጋጀቷ ይታወሳል። በአውሮፓውያኑ 1957 ዓ.ም ሱዳን ውስጥ በሶስት ሀገራት ማለትም በሱዳን፣ በግብፅና ኢትዮጵያ የመጀመሪያ ተሳትፎ የጀመረው የአፍሪካ ዋንጫ የአህጉሪቱን የስፖርት አፍቃሪያን ቀልብ እንደገዛ ዓመታትን ተሻግረዋል። በውድድሩ ታሪክ ግብፅ በሰባት ጊዜያት ያክል ዋንጫውን በማንሳት የውድድሩን ክብረ ወሰን ይዛለች። በ1992 የአውሮፓውያኑ ዘመን የአፍሪካን ዋንጫ ለማሸነፍ የበቃችው የአሁኑ አዘጋጅ ኮትዲቯር ሌላ የድል ታሪክ ለማስመዝገብ ሞሮኮ፣ ሴኔጋል፣ ግብፅና ናይጄሪያን ከመሰሉ የአህጉሩ የእግር ኳስ ገናናዎች ጋር የጋለ ፉክክር ይጠብቃታል። የአሜሪካ ድምፅ የዕለታዊ ጨዋታዎቹን ውጤት በገጹ ላይ ያጋራል። በቀጣይ ቀናት የስፖርቱ ዓለም ተንታኞችን ምልከታም ያስደምጣችኋል። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ናቸው። ከቀሪ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ።
አድማጮች የምትከታተሉት በ22፣ 25 እና 31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ጥር 4 2016 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሡ ታምሬ ነው። ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች ልውሰዳችሁ። ቅርሶችን ከጥፋት ለማዳን የባለድርሻ አካላት ውይይት እንዲደረግ ተጠየቀ። በኢትዮጵያ የሚገኙ ታሪካዊ ቅርሶችን ከጥፋት ለማዳን የባለ ድርሻ አካላት ውይይት እንዲደረግ የኢትዮጵያ የኪነ ሕንፃ ባለሙያዎች ማህበር ጠየቀ። የተቋሙ ፕሬዝዳንት አቶ ሀብታሙ ጌታቸው በአዲስ አበባ በሚገኘውና በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላ ህንፃ እንዲፈርስ መደረጉን መነሻ አድርገው ለአሜሪካ ድምፅ በሰጡት ቃለ ምልልስ የልማት ፍላጎትንና የቅርስ ጥበቃ ኃላፊነቶችን ለማስታረቅ ውይይት መደረግ አለበት ነው ያሉት። የኢትዮጵያ ቅርስ ባላደራ ማህበር በበኩሉ የሎምባርዲያ ታሪካዊ ህንፃ እንዳይፈርስ በፍርድ ቤት ሲከራከር መቆየቱን አስታውቋል። መጨረሻው ግን ህንፃው ከቅርስነት ዝርዝር ተሰርዟል ተብሎ እንዲፈርስ እንደተወሰነ የማህበሩ ዋና ስራ አስኪያጅ አቶ መቆያ ማሞ ለአሜሪካ ድምፅ ተናግረዋል። የቅርሶች ደህንነት አሳሳቢ ሁኔታ ላይ እንዳለም አክለዋል። የኢትዮጵያ ቅርስ ጥበቃ ባለስልጣን በበኩሉ ህንፃው የቅርስነት መመዘኛ አላሟላም ነው የሚለው። ገብረ ሚካኤል ገርምድን ዝርዝሩን ይዟል።
በአዲስ አበባ ልደታ ክፍለ ከተማ ወረዳ 9 ከዋቢ ሸበሌ ሆቴል አጠገብ የነበረውና በተለምዶ ሎምባርዲያ ተብሎ የሚጠራው የሼህ አህመድ ሳላህ ህንፃ ዛሬ በቦታው የለም። ይኸው ለዘጠና ዓመታት የቆየው ነባር ህንፃ ከሰሞኑ ሲፈርስ ቅርስ ነው አይደለም በሚል የብዙዎች መነጋገሪያ ሆኖ ሰንብቷል። የኢትዮጵያ ቅርስ ባላደራ ማህበር ህንፃው እንዳይፈርስና ይልቁንም በታሪካዊ ቅርስነት እንዲመዘገብ በፍርድ ቤት ሲከራከር መቆየቱን የማህበሩ ዋና ስራ አስኪያጅ አቶ ማቆያ ማሞ ለአሜሪካ ድምፅ ተናግረዋል።
ሎምባርዲያ በቅርስ መቶ ተመዝግቦ ነበር። ያ እንደገና እንድፈርስ ተወስኖበት ያንን ተካሰን እስከ ሰበር ደርሶ ጉዳዩ በፍርድ ቤትም እየታየ ቆይቷል። ቅርስነቱ ተረጋግጦ የተመለሰበት አግባብ ነበር። የእኛ ጠበቃ ቢያንስ 7 ጊዜ በፍርድ ቤት ክርክር ላይ ቆመዋል። የመጨረሻው 2 ግን ያው ይፍረስ የሚል ውሳኔ ተወስኖበታል ነው።
ለአሜሪካ ድምፅ አስተያየት የሰጡት የቅርስ ጥበቃ ባለስልጣን ዋና ዳይሬክተር አቶ አበባው አያሌው የሎምባርዲያ ህንፃ የቅርስነት መስፈርትን ስለማያሟላ እንዲፈርስ መወሰኑን አመልክቷል።
እኛ ከቅርስነት የሰረዝ ነው የዛሬ ዓመት ነው። በአዲስ መመሪያ መሰረት መስፈርት ወጥቶ በዛ ተመዝኖ ማለት ነው 38% ነው ያገኘ። ከ50% በላይ የሆነ ነው የከተማ ስነ ህንፃ ቅርስ ተብሎ እያዘው ማለት ነው። ስለዚህ አሁንም ምዝገባ የሚካሄደው ወደፊት በዛ መሰረት ነው።
አቶ አበባው መስፈርቶቹ ምን እንደሆኑ አላስረዱም። አቶ ማቆያ ደግሞ የቅርስነት መመዘኛው ግልጽነት ይጎድለዋል ባይ ናቸው።
መጀመሪያ ቅርስ ተብሎ ሲመዘገቡ መስፈርታቸው ተለይቷል። ያ መስፈርት ሲቀየር ግን መታወቅ ይኖርበታል። ህብረተሰቡ ግንዛቤ ልሰጠው ይገባል። እንዲሁም አብሮ ለሚሰራውም አካል በልክ መረዳት ይኖርብናል እና ሎምባርዲያ አሁን ቅርስ አይደለም ተብሏል። ለምን ቅርስ አለው? ለምንስ ቅርስ አይደለም? እነዚህ ነገሮች በግልጽ ከተቀመጡ ብዥታውን ይቀርፋሉ ማለት ነው።
እንደ ሎምባርዲያ ህንፃ ያሉ ቅርሶች ሲፈርሱ በርካታ ማህበረሰባዊ እሴቶችን እናጣለን የሚሉት የኢትዮጵያ አርክቴክቶች ማህበር ፕሬዚደንት አቶ ሀብታሙ ጌታቸው ደግሞ የልማት ፍላጎትና የቅርስ ጥበቃ እየተቃረኑ በመምጣታቸው ችግሩ መፈጠሩን ይናገራሉ።
በጣም ብዙ ጊዜ የሚያጋጥም ችግር ነው። የችግር ለምንድነው የሚያጋጥመው? ሁለት ተጻራሪ ፍላጎቶች አሉ። የመጀመሪያው በአንድ ወገን የልማት ፍላጎት አለ። በሌላ በኩል ደግሞ እነዚህ ያረጁ የቆዩ የሚባሉ ቅርሶችን የምንላቸው ሁለቱን የማመዛዘንና የማመጣጠን ጉዳይ ነው። የመጀመሪያ ነገር ታሪካዊ ቅርሶች በፍጹም መፍረስ የለባቸውም የሚል አቋም ያገኛ። ሁለተኛ ልማትም መደናቀፍ የለበትም። ስለዚህ ሁለቱን የሚያቻችሉ ስራዎችን ባለሙያዎችን ያሳተፈ፣ የታሪክ ተመራማሪዎችን ያሳተፈ፣ ቴክኖሎጂስቶችን ያሳተፈ ብዙ አይነት መፍትሄ ማግኘት ይቻላል። ግዴታ ማፍረስ ብቻ ብቻውን መፍትሄ አይደለም።
ቅርሶችን ለመጠበቅም ግልጽ መስፈርት መውጣት አለበት። የባለድርሻ አካላት ውይይትም ሊደረግ ይገባል ይላሉ።
መስፈርቶቹ ከየት ነው የሚመነጩት ከተባለ ኢንተርናሽናል መስፈርት ነው። በእኛው ደግሞ በማህበረሰብ ውስጥ ያሉ መስፈርቶች አሉ። እነዚህ ሁለቱ እንግዲህ ሲጣመሩ ነው የምናገኛቸው ማለት ነው። ለምሳሌ እነዚህ ቅርሶች ህንፃ ቅርሶች ከሆኑ በእርግጠኝነት ህንፃ የሚመለከተው አርክቴክቶችን፣ ኢንጂነሮችን የመሳሰሉ ባለሙያዎች፣ እነዚህ ማህበራት ደግሞ ያካተተ መስፈርት መውጣት መቻል አለበት። መጀመሪያ ራሱ ከመስፈርት ስንነሳ ማለት ነው። እነዚህ ቁሶች ለምሳሌ አይ የአለባበስ ወይም ሌሎች ባህላዊ እቃዎች ከሆኑ ደግሞ ዘርፉ የሚመለከታቸው የሙያ ማህበራት ገብተውበት ይሄኛው ቁስ ነው ይሄ አይደለም የምንለው ደረጃ መድረስ መቻል አለበት። እንዴት ነው ይህንን ነገሮች ነገ እስከ ጥፋት የምንታደገው የሚለው ነገር የሆነ የጋራ የሆነ መግባባት ላይ መድረስ ያለብን ይመስለኛል ሁላችንም።
ከዚህ ቀደም ከኢትዮጵያ ሆቴል ጎን የነበረውን ሺህ ሰለሞን የገበያ ማዕከልና ላይን ባር የነበሩበትን ህንፃ ጨምሮ በርካታ ታሪካዊ ህንፃዎች መፍረሳቸውን የተናገሩት የኢትዮጵያ ቅርስ ባላደራ ማህበር ዋና ስራ አስኪያጅ አቶ ማቆያ ማሞ ይህን አሳሳቢ ችግር ለመቅረፍ ምክክር ማድረግ ያስፈልጋል ብለዋል።
አሳሳቢ ነው። በየጊዜው በተለይ ባለፉት 2-3-4 ዓመታት ላይ በቅርሶች ላይ የደረሰው ጫና ከፍተኛ ነው። እኛም እንደ ቅርስ ባላደራ ትልቅ ስጋት አለን። ቅርሶቹ የሚያመጡት መጥፎ ገጽታ ይኖራል ብለን እኛ እናምን። ለምን የትኛውም አዲስ ነገር ይገንባ ሌላም ነገር ያሉና ጥያቄ ምልክት ውስጥ ያሉ ቁሶች ላይ መነጋገርና የጋራ መፍትሄ ማበጀት ይሻላል የምላሳም ያለ
ቅርሶቹ በአግባቡ ከለሙና ከተጠበቁ ኢኮኖሚያዊ ፍላጎትን ማሟላት የሚችሉበት አቅም እንዳላቸው የተናገሩት አቶ ማቆያ የሚመለከታቸው አካላት ለዘርፉ ትኩረት እንዲሰጡም ጠይቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልና እንግዶቹን አመሰግናለሁ። አድማጮች የምትከታተሉት በ22፣ 25 እና 31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስኪታማ ልጆችን የማሳደግ ምስጢር ቀጣዩ ቅንብር ነው። ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ የልጆቻቸው የእድገት ደረጃም እንዲዘጋጁ የሚረዳ ስልጠና አዲስ አበባ ውስጥ ተካሂዷል። ኦኤሲስ ኢትዮጵያ የተሰኘ ተቋም ፓሬንቶን በሚል ስያሜ ያዘጋጀው የመጀመሪያ ዙር ስልጠና ዋና ዓላማው እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊው የልጆች አስተዳደግ ምን እንደሚመስል ግንዛቤ መፍጠር ሲሆን ወላጆች በማህበረሰብ ግንባታ ላይ ያላቸውን ሚና ትኩረት ባደረገ መልኩ መዘጋጀቱን ከአሰልጣኞቹ አንዱ የሆኑት የስነ ህይወት ሳይንስ ባለሙያና የስነ ልቦና አማካሪው አቶ ሽመልስ ገበየው ለአሜሪካ ድምጽ ገልጠዋል። ከአቶ ሽመልስ ጋር ቆይታ ያደረገችው ስመኝሽ የቆየናት ወደ ቆይታቸው ልሰዳችሁ።
እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ።
ፓሬንቶን የሚለውን ቃል ከሁለት የተለሌሎች ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው፣ ከዛ ደግሞ ማራቶን እና ፓረንቶን የፓረንቲንግ ማራቶን የሚለውን ስያሜ ሊሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን።
እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው?
የወላጅነት ማራቶን ነው ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ፣ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለውም። የወላጅነት ሚናችን ፎርሙን ይቀይራል፣ ቅርጹን ይቀይራል እንጂ ይቋረጥ አይደለም። አሁን ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን 18 ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ18 እስከ 24 ያለው። ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ትምህርታቸው ላይ ውጤታማ እንዲሆኑ አስፈላጊውን ድጋፍ እያደረጉ ወደት መደበኛ ትምህርት ያልሄዱትም ደግሞ ራሳቸውን እንዲችሉ በተለያየ የስራ ዘርፎች ተሰማርተው አሁንም የወላጅነት ድጋፍ አለ። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። አድራጊ፣ ወሳኝ ምናምን የነበሩት ሰዎች አሁን ደግሞ ሚናቸው ወደ አማካሪነት ደግሞ ይቀየርና ይቀጥላል ማለት ነው።
እስኪ እንደ ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆችና ከኛ በፊት የኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል? ኃላፊነቱ ወይም የሚኖረው ሚና ይለያያል?
ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። በተለይ እንደው አሁን በቀደመው ጊዜ ከባድ የነበሩ ነገሮች ልጅ በማሳደግ በወላጅነት መንገድ ውስጥ ከባድ የነበሩ ነገሮች አሁን ጊዜው ወቅቱ ያቀለላቸው አሉ። በአንጻሩ ደግሞ በቀደመው ጊዜ ቀለል ያሉ የነበሩ ነገሮች አሁን ወቅቱ ያወሳሰባቸው ነገሮች አሉ። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም አንድ ላይ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አልፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል፣ ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች አንድ ቴሌቪዥን ጣቢያ የነበረበት ጊዜ ላይ ነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎም ይሁን በክፉ ባለው መንገድ የተገደበ ነበር። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል፣ ወደ ግላዊነት እየመጣ ነው። በግላዊ የህይወት መንገድን የሚከተሉት አለማት ላይ ያንን የሚደግፍ ተቋማት ፈጥረዋል አስቀድሞ ማለት። ስለዚህ ሰው ብዙ አይቸገርም፣ ወደ ተቋማቱ ይሄዳል። እኛ ጋር ምንድን የሆነው እነዚህ ማህበራዊ መዋቅሮቻችን እየሳሱ ሲመጡ እሱን ሊተካው የሚዛን ሚና ሊሸፍንልን የሚችል ግን ጠንካራ የሆነ ዘመናዊ መዋቅሮችን አልፈጠርም። አሁን በጣም ፈታኝ የሚያደርገው እሱ ነው። ልጄ በልጄ ጉዳይ ስቸገር የት ነው የሚሄደው? እንዴት አድርጌ ነው አስቀድሜ ስራሴን ለጋብቻ ይሁን ለወላጅነት ማዘጋጀው? ስለዚህ ልጅን ማሳደግ በጣም ፈታኝ ያደርጎታል። ከዛ ውጭ አለም ዝርግ ሜዳው ላይ የለ። አሁን ከዛን ዘር መረጃ በጣም በሰፊው ሜዳ ላይ ነው ያለው። ቀድሞ እኮ ወላጆቻችን ይፈልጋሉ፣ የታለሽ መልስ፣ ግባ ወደ ቤት። ቤት ከገባው በኋላ በቃ እኔ ሴፍ ነኝ፣ እናቴ መረፍ ትላለች፣ አባቴም ያርፋል። አሁን እኮ ልጆች ቤት ገብተው ይጠፋል። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እንዴት ነው ይሄንን ስልጠና ለማህበረሰቡ ለመስጠት የተዘጋጃችሁት? ማናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን፣ ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው። እና ፓሬንቶን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ልጆቻችን ላይ አንዳንዴ ሳናቀው ለጥቅማቸው ብለን ግን የምንሰራው ስህተት አለ። ስህተታችን እንዴት ነው የምናርመው? ከልጆቻችን ጋር ያለን ተግባቦት፣ ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው፣ ከሌላው ሚኒስትሪ ሚዲያ፣ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛን ጥያቄዎችን መልሱ ተከታታይ ስልጠናዎች ይኖሩታል።
በለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው?
13-18-19 ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበት እኔ ማን ነኝ? ወዴት ነው የሚሄደው? ምንድን ነው እዚህ የማደርገው? እነዚህን የመሳሰሉ ከበበት ጥያቄ አእምሮአቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይህ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባል። ምንድነው አድጌያለሁ፣ ለራሴ አውቃለሁ የሚለው ደግሞ ስሜት ነው። ችግሮች ሲያጋጥሟቸው እነሱን ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት፣ የአቅም ውስንነት አለ። እንዳይጠይቁ ደግሞ አድጌያለሁ፣ አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት፣ ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን ሀሳባቸውን አዳምጦ ነው መነሳት ያለበት። እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥ እና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። ለዛ
ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥር እና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው በማህበረሰብ ውስጥ የሚፈጥረው ተጽዕኖ?
ስናሳድግ የምናሳድገው ህፃናትን አይደለም፣ የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን የተለያየ ሙያ ላይ ቢገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ማለት ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ትራዎች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው እና ወላጅነት እጅግ በጣም መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው።
ወላጆች ይሄንን ስልጠና በምን መልኩ ነው ማግኘት የሚችሉት? በነፃ ነው የሚሰጠው? መሳተፍ የሚፈልግ ሰው እንዴት ነው የሚያገኛችሁ?
በነፃ የሚሰጡ ፐብሊክ ሴሚናሮች አሉ። ያው በነፃ ሲባል ሌላ አካል ከፍሎባቸዋል ራሱን የቻለ ወጪ ስላለ። ከዛ ውጪ ደግሞ በተለይ በአነስተኛ ቁጥር የሚደረገው ስልጠና ደግሞ ክፍያ እየፈጸሙ የሚወስዱት ነው። ከዛ በግል ደግሞ በግል ኮችንግ እና ካውንስሊንግን የሚፈልጉ ሲኖሩ ደግሞ ልክ እንደዚሁ ፐርሰናል በሆነ ደረጃ በሶስት ደረጃ ነው። በሶሻል ሚዲያውም በሜንስትሪም ሚዲያውም ላይ ማስታወቂያዎችን እናስነግራለን። እዛ ላይ ይመዘገባሉ። በዛ መሰረት እየመጡ ይሳተፋሉ ማለት ነው።
በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤቴ ጣል አድርገው በዛ እንለያይ።
በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፈቃድ፣ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከህፃነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፈቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲህ ካልሆነ ወዮልህ በማለት ካደረግ ነው የስልጣን ጥያቄ አለ። እኛ ፊት ሊያደርጉት ይችላሉ፣ ዞሮ ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እምቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ። ስህተት ሲሰሩ ደግሞ ከስህተት እንዲማሩ እያንዳንዱን ስህተታቸውን የማስተማሪያ እድል አድርገን እየተጠቀምን መምራት ከቻለን ልጆቻችንን ሁለንተናዊ በሆነ መንገድ ቀርጸን ማሳደግ እንችላለን። አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተናዊ ወላጅነት ነው።
በጣም ነው የማመሰግነው አቶ ሽመልስ፣ እግዚአብሔር ይስጥልኝ። ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ስመኝሽንና እንግዳዋን አቶ ሽመልስን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። ለምሽቱ የተሰናዱትን ልዩ ልዩ ቅንብሮች ነበር የተከታተላችሁት። አሁን በስርጭታችን የጊዜ ሰሌዳ መሰረት በእንግዱ ወልዴ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ዜማዎች የሚሰሙበት ክፍለ ጊዜ ነው፣ የሙዚቃ ቃና።
ጤና ይስጥልኝ፣ እንደምን አመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምሯል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያችሁ የማመሸው እንግዲህ ወልዴ ነኝ። ቦጊ ሹዝ በኬሲ እና ደ ሰንሻይን ባንድ የተቀነቀነ ቆየት ያለ ዘፈን ነው። የቡጊ ጫማዬን አጥልቄ ከአንቺ ጋር እስኪ ነጋ መለነስሻለሁ እያለ ነው። በርካታ የፊልምና የቴሌቪዥን ፕሮግራሞች ማጀቢያነት እንደዋለም ልብ ይለዋል። ቦጊ ሹዝ ነበር በኬሲ ኤንድ ሰንሻይን ባንድ። ቀጣዩ ምርጫዬ የባላዷ ንግሥት ነች፣ አስቴር አወቀ ሰበቡ። አስቴርን እናመሰግናለን። Paint your palette blue and gray. Look out on a summer's day with eyes that know the darkness in my soul. Shadows on the hills. Sketch the trees and Vincent በብዛት በሚታወቅበት Starry Starry Night የአሜሪካዊው አቀንቃኝ ዳን ማክሌን ዜማ ነው። ዘፈኑ የስነኛውን ደች ሳሊ ቪንሰንት ቫን ጎ ህይወትና ስራ እንዲሁም ሞት ጭምር የሚዳስስ ሲሆን ዘፈኑ በብዛት የሚጠራበት Starry Starry Night ታዋቂ ከሆኑት አንዱ የቫን ጎ ስዕሎች የሆነው Starry Night-ን ይመለከታል። How you tried to set them free. They would not listen. They did not know how. Perhaps they'll listen now. Starry, starry night. Flaming flowers that brightly blaze. Swirling clouds in violet haze. Reflect in Vincent's eyes of china blue, colors changing hue. Morning fields of amber grain, weathered faces lined in pain, are soothed beneath the artist's loving hand. Now I understand what you tried to say to me, and how you suffered for your sanity, and how you tried to set them free. They would not listen, they did not know how. Perhaps they'll listen now, for they could not love you, but still your love was true. And when no hope was left in sight on that starry, starry night, you took your life as lovers often do. But I could have told you, Vincent, this world was never meant for one as beautiful as you. Starry, starry night. Portraits hung in empty halls, frameless heads on nameless walls, with eyes that watch the world and can't forget, like the strangers that you've met. The ragged men in ragged clothes, a silver thorn, a bloody rose, lie crushed and broken on virgin snow. Now I think I know what you tried to say to me, and how you suffered for your sanity, and how you tried to set them free. They would not listen, they're not listening still. Perhaps they never. የቫን ጎን ህይወትና ስራ የተመለከተውና በዶን ማክሊን የተቀነቀነውን ስታሪ ስታሪ ናይት ነበር አድማጮች ያደመጥነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያቸው የማመሸው እንግዶልኝ ነኝ። ሙሉቀን መለሰ ነው ባይንሽ ልለፍለት። Yeah. ሙሉቀን መለሰና አመስግነን ከፍራንክ ሲናትራ ምርጥ ዜማዎች አንዱ ወደ ሆነው ማይ ዌይ እናልፋለን።
We will now do the national anthem, What You Need and Rise. And now the end is near, and so I say the final curtain.
በቅድሚያ በሁለት የፈረንሳዩ የሙዚቃ አቀናባሪዎች የተደረሰው ይህ ዜማ ሕይወትን በራስ ምርጫ ስለመኖር ቆራጥነትና ውሳኔ ሰጭነት አስፈላጊ መሆኑን ይተርካል። ሲናትራ በበኩሉ ለእርሱ ብሔራዊ መዝሙር እንደሆነ ይናገራል። በጣም ነበር ዘፈኑን የሚወደው፣ የራሱ ሕይወት ስለሚያሳይለት ይመስለኛል።
I did it my way. Regrets I've had a few, but then again too few to mention. I did what I had to do. I saw it through without exemption. I planned each charted course, each careful step along the byway, and more, much more than this, I did my way. Yes, there were times, I guess you knew, when I bit off more than I could chew. And with it all, when there was doubt, I ate it up, then spit it out. I grew tall through it all, and did it.
ነጻነት መለሰ ነች ልደብቅህ ወይ ያለሽ ነው የዛሬው የሙዚቃ ቀና የመጨረሻ ምርጫ ነው በዚህ ዜማ ነው መሰናበታችሁ እንግዲህ ወደ ነኝ የሳምንት ሰው ይለን ሰላም
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ 22 እና 31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር በዚሁ ሰናበታለሁ። ነገ እሁድ የመስታወት ፕሮግራም አዘጋጆች ደረጀ ደስታና ስምኝሽ የቆየ ከምሽቱ 3 ሰዓት ላይ ከልዩ ልዩ ቅርብሮቻቸው ጋር ይጠብቋችኋል። በእኔ በኩል ሰላም፣ ደህና አደሩ።